ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተመስልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ህዳር 23 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑ እነዚህ የአማራ ወጣቶች ከታገቱ
እሁድ ህዳር 23 ቀን 1461 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በአሳለፍነው ሳምንት በፍኖተ ዲሞክራሲ ተላልፈው የነበሩ የተለያዩ ከዝግጅት ክፍላችን የቀረቡ ሀተታዎችን አስምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
የሐሙስ
ህዳር 20 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ አሜሪካ ለየላት የአሜሪካ ኤምባሲ በጻፈው ደብዳቤ አዲስ አበባን እንደ ኦሮሞ ሸኔ ፊንፊኔ ብሎ መጥራቱ ተዘግቧል። ይህ ተራ የስያሜ ወይም ፊደል ግድፈት አይደለም፣ ያቀዱትን አጋላጭ ነው። አሜሪካ በጸረ አማራ ጸረ ኢትዮጵያ ጎራ ከድሮም ጀምሮ የቆመች አገርና ስንል አልሰማጋሉት ትምህርትና ማስጠንቀቂያ ነው። አሜሪካ ፊንፊኔ ሲላቸው እነሱ ደግሞ የፍጅት በርቱ እንደተሰጣቸው በማወቅ ከ50 በላይ አማራዎችን በአሩሲ አርደዋል ረሽነዋል። ለኮሎኔሉ ያደረው የሰብአዊ መብት ኮሚቴ እንደሚጠበቀው አልሰማሁም ዝም ብሏል። እንዳገዛዙ እንደ አሜሪካ ዝምበል ፍጅት ላይነን ነው መፈክራቸው። የኢኮኖሚ ሁኔታን በተመለከተ ከኮሎኔሉ ቢሮ የሚወጡ መሰረተ ቢስ አሃዞችን የተቃወሙት የማዕከላዊ ስታቲስቲክስ ተቋም ሰራተኞች ከስራቸው ተባረው በኦህዴድ ሐላፊዎች ተተክተዋል። ከስህተት ወደ ባሰ አዘቅት እየገባ ያለው ኮሎኔል ጸረ አፍሮ አሜሪካኖችና ጸረ ሴማዊ ህዝቦች ሆኖ መገኘቱ ወራዳነቱን አጉልቶበታል። ከዘረኝነቱ በዓለም አቀፍ ደረጃም ጸረ ህዝብ መሆኑ ተጋልጧል። የሸለሙት ሳይቀር ጊዜው ያለቀ አምባገነን እያሉት ናቸው። የፋኖ መት የመጨረሻው ይሆናል ተብሎ ይጠበቃል። በቁም ነገር መስክ በጦርነት ኃይሉን እያስፈጀ ሞታፋፍ ደርሷል። ከሻዕቢያ መነታረኩ የሚበጀው ክስተት አይደለም። ኢትዮጵያ የራሷ መንግስት ቢኖራት ኖሮ የአሜሪካን አምባሳደር በ24 ሰዓት ይባረር ነበር። ከጎረቤት ሶማሊያ አሜሪካ የተባረረበትን ሁኔታ ያጤኗል። አሁን በራሴ እዝ ስር አድርጌዋለሁ ብሎ ኮሎኔሉ በወረቀት ደረጃ ኢኮኖሚው አድጓል ተመንድጓል ሊለን ተዘጋጅቷል። ሐቁ ግን ኢኮኖሚው ወድቋል። ሚሊዮኖች ለአስከፊ ረሃብ ተዳርገዋል። ድህነት በጣም ጨምሯል። ጦማዳሪው መንገዳዳሪው ሚሊዮኖችን ቁጥር አልፏል። አሁን የተያዘው ፈሊጥ የገማ የገለማ አጉል ፈሊጥ የሽግግር መንግስትን ጉዳይ ይመለከታል። አንዱ እንደ አዲስ እናጥናው ሲል ሌሎች ደግሞ የአማራን ስም በመጠቀም ሽግግር ለአማራው ብለው ሸንካላ ፍኖተ ካርታ የሚሉትን እስከ ማሰራጨት ደርሰዋል። ፋኖ ግባችን ሽግግር መንግስት ለኢትዮጵያ ያለውን ለመጻረር ነው። አይታክቴሽ አብያም ህዝብ አንቀሮ የተፋውን ባንዳ አንዳርጋቸው ተብየውን ከፋፋይ አስመራ ጠርቶ ማስተናገዱን ተያይዞታል። ከአገር ወዳድ ኢትዮጵያውያን ጎን ለመቆም ሻቢያ አሁንም እርሙ ነው። ይህ የክልል ሽግግር የሚለውን የነጃል መሮን መፈክር አማራው ላይ በክልል ደረጃ ወስነው ሊጭኑበት የሚሞክሩት ሁሉ ፍረቢስ ጥረት ላይ ናቸው። የኢትዮጵያ የሽግግር መንግስት በጎጥ ደረጃ የሚቋቋም አይደለም። ጸረ ኢትዮጵያውያንን አቅፎ አይመሰረትም። ለፍርድ የሚቀርቡ ለጉባኤ አይጠሩም። ባንዳና ከሃዲ መንግስት መስራች ሊሆን አይችልም። ሽግግር መንግስት ምስጢረ ስላሴ አይደለም። ሰፊ ኃይሎችን አገር ወዳድ ኢትዮጵያውያን ኃይሎችን አሰባስቦ በህዝብ ይሁንታ የሚቋቋም ነው። የአማራ የኦሮሞ የሽግግር መንግስት ማለት ራሱ መርሆን የሚጻረር ነው። 4 ነጥብ ለአሜሪካ ያለንን ተቃውሞ ከአሜሪካ እስከ አዲስ አበባ በተቃውሞ ሰልፎችና በልዩ ልዩ መንገድም በጋራ እናሳያቸው። ድል ለኢትዮጵያ ህዝብ፣ አገር አድን ትግል። ዘረኞች ይውደሙ።
ይከብዳል ከድንጋይ ይከብዳል ከድንጋይ እንንዶ እንግዲህ አይኖርም ነገር ማለሳለስ እንግዲህ አይኖርም ነገር ማለሳለስ እነሱም አርፎ እኔም አልመለስ እኔም አልመለስ እኔም አልመለስ የክፉ ሰው ዋሻ ምን አለ ሚሏታል የከቡ ሰው ዋሻ ዝናለም ይሏታል ነነነ አው
የመክሰኞ ህዳር 18 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ላይቀር ውድቀት የደደቦች መንፈራገጥ ዘረኛ ገዛስ በደደቦች የተሞላ ነው ትንግርት አለኝ ባዩ ነው ዋናው ተራዝ ነጠቀና ማህየም ከንቲባ ተብዩ ሽመልስ አዲስ አበባ ዘተም አይነሳ ነው አገዛዙ እንደ ነፈሰበትና እንደ ተነፈሰ ለህፃንም ግልጾኗል አምቦና ሰበታን እንኳን ያረጋጋል ቻለም ማን ቀድሞ ይደፋዋል ሊያነጋግር ቢችልም ወደ ውድቀቱ ማምራቱ ላይ ብዙዎች ይስማማሉ በጃልሜዳ ሳይቀር ቆስለኞቹን እየዘረገፈ ፋኖ ጨረሰኝ ብሎ ቁጭቱን በካህናትና ህዝብ ላይ በወረባቦ ለምሳሌ እየተወጣ ደጋፊዎቹ መሰሎቹ በአደባባይ መነታረክ ጀምረው እየጨለመበት እየመጣ ሁሉም የሚያረጋግጠው ያገዛዙ ፍጻሜ መድረሱን ነው በቅጥረኞች እርዳታ ከውድቀቱ አያመልጥም ሊያድኑት የሚጠሩት ሰላም ውይይት ድርድር እርቅ ይያሉ መጮሁን ሲያያዙ ብልጥ ሆነባዮች ደግሞ ስለ ሽግግር መንግስት ጥናት እናካሄድ ብለው አይቀሬን ሊያዘገዩ መፍጨርጨር ጀምረዋል የቀጥረኞችና አድርባዮች መጋለጫና የህዝብ ፍርድ መቀበያ ጊዜያቸው ደርሷል አገዛዙ በአዲስ አበባ ለምሳሌ በርካታ ዜጎች ኢትዮጵያ ባዮችን እያፈሰ በማሰር ላይ ነው ህዝብ ይበልጥ እንዲነሳሳ ያደርጋል እንጂ አፈና ትግልን የሚያቆምበት ጊዜ አክትሟል ቆርጦ የተነሳን ህዝብ መልሶ ደይን ሊከቱ የሚችልበት ጊዜ አልፏል ፋኖ ትግሉን አጧጥፎ ያገዛዙን መንጋጦር እያደባየው ነው ይህ ሁኔታ ሊቀየር ሊያከት የሚችለው በድርድር ሳይሆን በአገዛዙ ሽንፈት ብቻ ነው ጸረ ሰላም መሆን ሳይሆን አፍቅሮ ኢትዮጵያን ማንጸባረቅ ነው ድርድር ብለው በመግፋት ላይ ያሉት በውጭ አገር ነዋሪዎች መሆናቸው ይታወቃል ብዙዎቹ የዳያስፖራ ዜጎች የፋኖ ደጋፊ ጸረ ኦሮሞ አገዛዝ ሲሆኑ አሁንም የለመደባቸው ባንዳዎች ግን የፋኖን ትግል ባጭር ለማስቀረት እያሴሩ ናቸው ፋኖን በርግጥ ሊከፋፍሉ አምረው ይሰራሉ ገንዘብ ይበትናሉ የሰላም አባወራ ሆነው ይገሻራሉ ይህንን መታገልና ማክሸፍ የዜጎች ግዴታ ነው ሰላም ድርድር የሚሉትን ማንነት ስንመረምር ብዙዎቹ ያገዛዙ ቡችሎችና ቀጥረኞች ሆነው እናገኛቸዋለን በአሜሪካ የሚካሄደው ሚስተር ታብዬ ስብስብ ሁሉ የምንከታተለውና ውሳኔ ይዘቱን የምናውቀው ነው ኮሎኔሉን ተንኮል ያወቁ እንደሱ ክፉ የሆኑት ብቻ ናቸው ያለው ባንዳ አዲስ ጭምብል አጥልቆ ዳግም የህዝብን ትግል ሊያጠፋ የሸረበውን የካሃዲ ተንኮል ሁሉ ከጥቅም ውጪ ለማድረግ መንቀሳቀስ አላቆምንም ሽግግር ስንል ኮሎኔሉን በኦነጉ ዲማነጎ መቀየር ማለት አይደለም ፋኖ አዲስ አበባ ሊገባ አይፈልግም አይችልም ወዘተ የሻለቆች ልፈፋ ከንቱ ነው ፋኖማ አዲስ አበባን መያዝ አለበት ይይዛልም የአዲስ አበባ ዜጋ በአብዛኛው የፋኖ ትግል አካል እየሆነ ነው እየመጡ ነው በእየመጣን ነው ይተካል ህዝብ የደገፈውና ያቀፈው ትግል አቸናፊ ይሆናል እንጂ በስተመጨረሻው አያሸንፍም ግቡን አይመታም ብሎ ልፈፋ ያው የጠረጠርነውን ክህደት ማንጸባረቅ ነው ታሪክን ክዶም ኢትዮጵያን ቅኝ ገዢ ለማድረግ መነሳት ዘመናዊ ባንዳነት ነው እንጂ ኢትዮጵያዊነትን ቅንጣትም አያንጸባርቅም መልሶ መላልሶ እንደሞኝ ለቅሶ ደግሞ ደጋግሞ የባህር ወደብ ወሳኝ ነው ብሎ መባረክና ከኤርትራ ጋር ግጭትን ለመቀስቀስ መጣር በአሁኑ ጊዜ አያዋጣም። ለአድሃሪዎችና ጸረ ህዝቦች ግብ ንጹህ ደም አይፈስም። የሽግግር ሂደት ደግሞ የሚጠና ሳይሆን ተሰልቆ ያለቀለት ነው። ኮሎኔሉን በዲማነጎ ተኳላለንም ሀገር ወዳዶች ኢትዮጵያውያን ኃይሎች የሚመሰረቱት እንጂ ለኦሮሚያ ብቻ ለግንጠላ ግብ የሚመሰረት አይደለም። ይህ የሸኔ ኦሮሞ ማቋም እንጂ ህዝብ ዳመታት ደሙን ያፈሰሰለት ግብ አይደለም። አዲስ ፕሮፌሰሮች የሻገቱ ከሃዲዎች ሽግግር ብለው መዘባረቅ የጀመሩት በአገዛዙ ገደል ማሚቴነት የሚጮህ ነው። ባንድነት ክህደት የትግሉን መጨረሻ ሐዲድ እንዳይነቅሉብን ነቅተን መጠበቅና ሴራቸውን ማደናቀፍ ይኖርብናል። ከአራት ኪሎ እስከ ዋሽንግተን ያለውን ይህን እርኩስ ግብ ለማምከን በአንድነትና ህብረት መነሳታችን ግዴታ ነው። መሃሉ ካልፈረሰ ዳሩ አይጠፋም ነው። ፍትሃዊ የሽግግር መንግስት በፋሽስቱ ኦሮሞ ማገዛዝ መቃብር ላይ ይመሰረታል። ድል ለኢትዮጵያ ህዝብ ፍትሃዊ ትግል። ዘረኛው አገዛዝ በትግላችን ይወገዳል። የሰኞ ህዳር 17 ቀን 2016 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ክፍፍላቸውን ያጠናክረው ባዮች ነን። ከኦነግ ሸኔ ጋር በታንዛኒያ ድርድር እናደርጋለን የሚለው ቲያትር ባሰቡት የስምምነትና ቅንጅት መደምደሚያ ሊጠናቀቅ አልቻለም። ልዩነት ሆኖ የመጣው ለኦሮሚያ ብቻ የራሱ ሽግግር መንግስት ይቋቋምና እንገንጠል በተጨባጭ የሚለው የሸኔ አቋም ሳይሆን በአገዛዛቸው የስልጣን ቦታን በተመለከተ ኮሎኔሉ የብልጽግና የበላይነቱን ለኦነግ ሸኔ አሳልፎ ሊሰጥ ባለመፍቀዱ ነው። አስታራቂ ነን ብለው የመጡት ጸረ ኢትዮጵያ አገሮች ወኪሎች በተለይ የአሜሪካና ኖርዌይ ማፈራቸው መክሸፋቸው ያስተስታል። ባልታቸው ግን አበቃ ማለት አይደለም። የአገዛዙና ሸኔ ፀረ አማራ ዘመቻ ቀጣይ ነው። በፍልስጤም ህዝብ ላይ የተካሄደውን ፍጅት የደገፈው አሜሪካ ለአማራ ፍጅትም የቆመ ኃይል ነውና የሚደግፈው ዘረኛ አገዛዝ እንዲጠናከር ፈላጊ ሆኖ መቀጠሉ መጠበቅ ያለበት ነው። የጠላቶቻችን መፈራቀቅ ለህዝባችን ጮማ ነው። የጠላትን መከፋፈል እንደምንፈልገው ሁሉ የህዝብ ጎራ አንድነቱን እንዳያጣ እንፈልጋለን። ፋኖ አንድነቱን ካጣ ሽንፈቱን አመጣ ማለት ነው በሚል በተለይ በውጭ ሀገር ነዋሪ ነን ባይ ወዳደሮች ፋኖን ለመከፋፈል ድሉን ለማሳጣት የሚያደርጉትን ግልጽ ሙከራም ስናወግዝ ቆይተናል። ታማኝነታችን ለህዝብና ለትግሉ ነውና ወዳደሮችን ማጋለጡ ግዴታችን ሆኗል። እነገሌ እገሊትን እናስቀይማለን ብለን ግዳጃችንን የምንረሳ ወይም በዝምታ የምናልፍ አይሆንም። የማንንም ተክለሰውነት ቅቤ አንቀባም። ማንም አይነካም አይተችም ብለን ቆጣን ሰራም። በሐሰት የድል አንዳመት ዘገባም ወገንን ልናታልል ፍላጎትም የለንም። ሐቅ እንጂ ሐሰትን አንናገርም። ለመነገድ ስንል ለጠላት የሚበጅ የሚጠቅም ዘገባን በየሚዲያው አንረጭም። ጠላታችን ለከፈፈሉና መዳከሙ ምክንያቶቹ ግልጽ እንደሆነ ሁሉ የህዝብ ጎራ ድክመቱ ራስን ለዳያስፖራ ከፋፋይ ሙከራ ማጋለጡም ምስጢር አይደለም። የኦሮሞማ አንድነት ማጣት አለን የሚሉትና አንድነት እና አቋም አንድ አለመሆኑን የሚያጋልጥ ነው። ትላንትም ዛሬም አንድ ሊሆኑ አልቻሉም። የህዝብ ስሜትና እምነት ለየቀል ነው። አንድ ህዝብ ነን ብለው ያሉትም ሲመረመር በጎጥ የተከፋፈሉና አንድነትን ያጡ ብሔር ሊባሉ የተሳናቸው ሆኖ እናገኛቸዋለን። የሸዋ ኦሮሞ ከሸዋ አማራ ጋር ያለው ቅርበትና አቋም የምስራቅ ወለጋ ከባሌ ኦሮሞ ጋር ካለው ግንኙነት ይበልጣል። በሃይማኖትም በኩል ተመሳሳይ ሁኔታ አለ። በርግጥ የተገዙትና የተሸጡትን ወዳደሮች የሚመለከት አይደለም። የመረራ ጉዲና ከጸረ ኢትዮጵያው የቄሮ አለቃ ነኝ ባይ ዘረኛ መግጠሙ የነዋይ ጥቅምን የሚመለከት እንጂ ያልነውን የሚሽር ሊሆን አይችልም። ኦነግ የተሰነጣጠቀው አንድነት ህብረት ብለው የሚጠሩት ሁሉም የሚከሽፈው አለ ምክንያት ወይም ሳይሞክሩ ቀርተው አይደለም። ብዙሃኑ ኦሮሞ የዘረኞቹን ግብ አይጋራም። አሁንም ጽዱ ኢትዮጵያዊ ነው። ታጋዮች፣ አገር ወዳዶች ይህን መቼም መዘንጋት የለባቸውም። ጸረ ኦሮሞ አማራንን ብለው የሚፎክሩትም ስህተታቸውን በጊዜ ተረድተው ማረም አለባቸው። ኮሎኔሉና ዘረኞቹ በህዝብ መሃል ልዩነት ሊፈጥሩና የቻይና ግንብ ሊያቆሙ የሚጠሩትን ሁሉ ወግዱ ሊሏቸው ይገባል። የኦሮሞ ጥቅም ጠባቂ በሚል ሽፋን ህዝብን የሚከፋፍሉ ሆኑ ድንገት የነቁ አማራነትን አክረው ይዘው ህዝብን በጅምላ ጠላት የሚሉት ሁሉ ከስረ መሰረታቸው የዘረኞችን ግብ ሊያሟሉ የሚሰሩ ናቸው ማለት ይቻላል። የዛሬው አማራ ታጋይ ተቆርቋሪ ነኝ ባዩ አንዳርጋቸው ጽጌ ለምን ሰግዶ ቆየ? ዛሬስ ማንን ነው የሚያገለግለው ብንል መልሱ በቂ ማስረጃ ይሆናል። ይህ ሁሉ እንዳለ ሆኖ ጠላት ተከፋፍሎ ራሱን ሊያጠፋ ዝግጁ አይደለምና የዘረኞቹን ክፍፍል ይሁነኝ ብሎ ማጠናከርና የህዝብን ጎራ አንድነት ማዳበር መሰራት ያለበት ነው። ኢትዮጵያዊነት ያሸንፋል። ዘረኞች በትግላችን ይውደሙ። Thank you. የእስራኤልን ጌታ ዮፍታሄ ንጉሴ ከዮሐንስ አድማሱ ኮከብ እምኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀው ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆ ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውቃቸውን ስንኞች ሲያንጎራጉር እየሰማሁ የዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን። አይዞህ የኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን። በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ ምርስ ያዘን ሰዋስው ውስጥ የዮፍታሄ ቅኔዎች
ግጥሞችና መዝሙሮች አልፎ አልፎ ተጠቅሶ በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስተ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይኮስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹህ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳተ አፍአ ደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓ.ም ተመለሰ። በ1935 ዓ.ም በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝደንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓ.ም ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ሥላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ኅሩይ ወልደ ሥላሴ ሞት ተጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣው እንደማልመለስ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ቢጠይቅ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ ለተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮክታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮክታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮክታሄ ሞቱ ይታወቅ የለም ወይ ድምፁ በመጥፋቱ። ዮክታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮክታሄ ሕመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የሕመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽሕፈት ቤት ይገልጠዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮክታሄ ንጉሴ በመሠረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ ልዩ ባለቅኔ ነው። ስሱ ነው። ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ። አፍላቸው ሳይቀንስ አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅ እስከ ማዕዜኑ የአስማንዲዮስ መሪ አያ ደሙ በእኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮክታሄ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም እውነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱ ወይንም ቀጥተኛ ይሆናል። ዮክታሄም ሐዘንን ከደስታ ሳቅን ከለክሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል። ይፍታሄ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሄ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሄ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሄ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል። ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሄ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ፣ ጎበናን ተሸዋ አሉላን ከትግሬ፣ ስመኛ ድር ያለው ትናንትና ዛሬ፣ አሉላን ለጥይት ጎበናን ለጭሬ። ጎበና ሴት ልጁን ሊያስተምር ፈረስ፣ አሉላ ሴት ልጁን ጥይት ሊያስተኩስህ፣ አገሬ ተባብራ ታልረገጠች እርካብ፣ ነገራችን ሁሉ የምቧይካብ የምቧይካብ። ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና፣ መኮንን ደረሶ አሉላ ጎበና፣ አገራችን ትማር አሁን እንደገና። ጎበና ከፈረስ ጋራ ተነስ እንደገና። ዮፍታሄ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓ.ም ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ፣ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሄን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን ሐተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽህፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከቁለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሰራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሔ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሔ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓ.ም በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለህዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ቢሆንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሔ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲ ቀጡ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሔ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሔ ንጉሴ በሙሉ ለማትተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሔ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምትሃታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ትወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አስታ ዲሞትም ጥጃዋ እንባ ስትል ገብታ ያልባል በመላሾ ጧትና ማታ ከላሞችም አለች ቀያለላ መሳይ መቼ ለጌታዋ ላላቢዋ ሲሳይ እሷን በመላሾ ደግሞ ያባበሉ ሶስት ጊዜ ያልባታል ልብ አላት ይያሉ ወይንም አይኔን ባይኔን ዳላይ መስታወቱ ጠፍቶ አይኔን ቆረቆረኝ ባይኔ ጉድፍ ገብቶ አይኔን ባይኔ ማየት ችግር ሆነኝ ከቶ ማን ነው የሚነግረኝ ያይኔን ጉድፍ አይቶ ይፍታህ ያማርኛ ላይላዩን ቀላል ወይም የዋህ ነው እዚህም በላይ ይፍታህ ጽሑፍ ሁሉ ጌቱ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ ይወጣለት ዳግም ወይንም አብሰንት አረቄ ነው ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል ያሽታል ጣዕሙ እያደር ያመረቃል ምናቡ በጣም ሰፊ ነው ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ ጣልጣል አርግባቸው በእናቶ ይግለጡ መፋቀር ይሻላል አትቆራረጡ ጣትህ ረጅም ነው አያባንት ይቀጡ የከምሲ ጓደኛ አያባንት ይቀጡ ወይ ጠረን አካሌ ሽታው መጣፈጡ ለወንዱም ለሴቱም ለሁሉ አለበሰው የኮራው ልጅ ከምሲ የተበጣጠሰው ኮምሰረው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር ሱሪው የነጣጣ ጉተናው ያማረ አይኑ ቢቁለጨለጭ ቢወድቅ ቢነሳ እንኳን አምስት ብር አያገኝም ቤታ ወዲያውም አከታትሎ የባንቲቀቱ ጎባን የሚሆነው አትቸኩልብን አያባን ሲቀጡ ብር ማጣታችን አልታወቀም ቁርጡ ይለዋል ዮፍታይ ንጉሴ የተለየ እንዳረቄ መርፌ የሚወጋ አይንና እጅግ የፈጠነ የተባ ጆሮ ነበረው ለምሳሌ በተውኔት ትርሰቶቹ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ህይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም ደሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካርትሽ ይመርና አጋፋሪ ጉደታ ነበሩ ዮፍታሄ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ ዮፍታዬ በዚያ በብዕሩ አንዴት ይሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው ይውስታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ ለኢትዮጵያ የነበረው ጭንቅ ለኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጿል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጥናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ ቀንጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማስተካከል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ.ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።
Thank you.